SBS Amarinha.
ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። አቶ መኮንን ከበደ በቅድሚያ ለቃለ መጠይቃችን ፈቃደኛ በመሆን እዚህ ሜልበርን ከሚገኘው ከኤስቢኤስ ራዲዮ ስቱዲዮ በመገኘቱ እጅግ በጣም እናመሰግናለን።
እግዚአብሔር ይስጥልኝ ወይዘሮ ማርታ። እኔም እንደዚሁ በመጋበዜና ይህን እድል በማግኘቴ አመሰግናለሁ።
እንደሚታወቀው ላለፉት 23 ዓመታት በሳይንስ ዙሪያ በሳይንቲስትነትና ተመራማሪነት ዘርፍ ውስጥ ነበር ተሰማርተው የቆዩት። ከዚያም በፊት በመምህርነት ያገለግሉ እንደነበረ ይታወሳል። በተለይ ደግሞ ካለፉት 2 ዓመታት ወዲህ እንደገና ወደ መምህርነት ሙያው ተመልሰው ከአንደኛ ደረጃ እስከ ሁለተኛ ደረጃ ያሉ ተማሪዎችን በማስተማር ላይ ይገኛሉ። እንደሚታወቀው ብቁ መምህራን ያንድን አገር ዜጎች የሚቀርጹ ቁልፍ ባለሙያዎች እንደመሆናቸው መጠን እርሶም ወደዚህ ታላቅ ሙያ መመለሶ ከምን የመነጨ ነው? ሽግግሩስ ምን ይመስል ነበር? ከሳይንቲስትነት ወደ አስተማሪነት ማለት ነው።
ሽግግሩ ከሳይንስ ወደ አስተማሪነት ትንሽ ለየት ይላል። ቢሆንም ሁለቱም የሚመሳሰል ይዘት አላቸው። ለምሳሌ ሳይንቲስት ሆኜ በምሰራበት ጊዜ የስራ ቦታ አስተማሪና አሴሰር ወይም ሰዎችን የማለማመድና ያውቃሉ አያውቁም ብሎ የመገምገም ቦታ ላይ መቀመጥ ነበር። ስለዚህ ያ ያስተማሪነት ይዘት አለው። የተለያዩ አርቲክሎች ከምንሰራቸው ስራዎች የምናወጣቸው ዳታዎች እየተተነተኑ እየተጻፉ በሀገሪቱ ውስጥም በሌላው ሀገርም ይታተሙ ነበር። እና ሳይንቲስት መሆኑ ራሱ ያስተማሪነት ይዘት አለው። ነገር ግን አስተማሪነት ሲባል ወደ አስተማሪነት ሲሄድ በጣም ለየት ይላል። ምክንያቱም ሙሉ ጊዜ የሚጠፋው በአንደኛና በሁለተኛ ደረጃ ያሉትን ተማሪዎች እንዲማሩ ማድረግ ነው። እኔ እንደማስበው ከሆነ ለአንዲት ሀገር ትልቁ ጥቅሟ ትምህርትና ጤና ነው። የጤና አገልግሎትና የትምህርት አገልግሎት። እና እኔ በጣም እድለኛ ነኝ በነኚህ በሁለቱ መስኮች ጥንትም በሀገሬ በኋላም በዚምባብዌ አሁንም ኢን አውስትራሊያ በማስተማሬ እና በአውስትራሊያ ሳይንቲስት ሆኜ በማገልገሌ ሁለቱ ነገሮች ሳይጋጩ በደንብ የሚዋሃዱ መሆናቸውን በማወቄ በጣም ደስ ይለኛል፣ እያደነኩት ነው።
በአሁን ሰዓት የኢትዮጵያውያንና ትውልደ ኢትዮጵያውያን ቁጥር በአውስትራሊያ እየጨመረ መጥቷል። በዚሁ መጠን እርስዎም በተለይ ደግሞ በሚያስተምሩባቸው አካባቢዎች ኢትዮጵያውያን ተማሪዎችን የማግኘት እድል እንደገጠሙት ተስፋ አድርጋለሁ። በዚህ አጋጣሚ በተለይ ደግሞ ወደ አውስትራሊያ አዲስ መጥ የሆኑ ተማሪዎች ወይም ደግሞ ወላጆቻቸው የመጀመሪያ ሰፋሪዎች ከሚባሉ ቤተሰቦች የሚመጡ ተማሪዎች ኢትዮጵያን ሊሆኑ ይችላሉ፣ ሌሎችም የህብረተሰብ ክፍሎች በትምህርት ቤት የሚያጋጥሟቸው ዋና ዋና ችግሮች ምንድን ናቸው?
ከሌላ ሀገር የሚመጡ ወጣቶች እዚህ ብዙውን ጊዜ የሚያጋጥማቸው አዲስ ሀገር ነው። የአዲስ ሀገር ማለት ባህሉ ልዩ ነው፣ ቋንቋው ልዩ ነው። በዚህ የተነሳ ትንሽ ሴትል የማድረግ ችግር ሊገጥማቸው ይችላል። ውዥንብር ውስጥ ሊገቡ ይችላሉ። በትምህርትም ወደኋላ ቀረት ያሉ መሆን ስለሚችሉ ብዙውን ጊዜ በእድሜያቸው ነው የሚመደቡት። ችግር ሊገጥማቸው ይችላል። እንደዚህ ያሉ ነገሮችን አያለሁ። እነኚህን ችግሮች መፍታት የሚችለው ትምህርት ቤቱ ትልቅ ኃላፊነት አለበት። መፍታት ይችላል። ነገር ግን ትምህርት ቤቱ ብቻ ሳይሆን በዚህ ትግል ላይ የቤተሰብ ኃላፊነትም መጨመር ይኖርበታል። ቤተሰብ የመጡበትን አዲስ ሀገር ባህሏንና ስርዓቷን ሕጓን አይቶና መርምሮ ልጆቻቸውን የመምራት እና ልጆቻቸውን የማስተማር ኃላፊነት ይኖርባቸዋል። ያም ብቻ ሳይሆን ከልጆቻቸው እኩል ተሰልፈው የሀገሪቱን ባህልና ሕጓና ስርዓቷን መርምረው አጥንተው ልጆቻቸው ያንን መንገድ በመልካም ሁኔታ እንዲከተሉና ልጆቻቸው የሚናገሩትን ነገር አብረው ተወያይተው ለመስማማት እንዲችሉ መደረግ ይኖርበታል። ያ ካልሆነ ልጁ ትምህርት ቤትም ሄዶ ያው ውዥንብር ውስጥ ነው። ቤትም መጥቶ እንደገና ሌላ የካልቸር ወይም የባህል ግጭት ይኖራል ከቤተሰብ ጋር። ልጆች ብዙ ጊዜ ያዩትን ነገር በአንድ ጊዜ መማር ይችላሉ። ያንን ይዘው መጥተው ቤት በዛ ባህል እንመራ ሲሉ ቤተሰብ ሊቆጣ ይችላል። ያንን በቅርቡ አይቶ የሚጠቅመውን መቀበልና የማይጠቅመውን ማስወገድ የቤተሰብ ኃላፊነት ነው። ልጆቹ በጥሩና በመልካም ሁኔታ እንዲማሩ ማድረግ የቤተሰብ ኃላፊነት ነው። ስለዚህ የልጆቹ እዚህ ሀገር መርጋት ሴትል ማድረግ መስፈርና ጥሩ ቦታ ላይ መድረስ የቤተሰብም የትምህርት ቤትም ኃላፊነት ነው ላለሁ።
እንደሚታወቀው አብዛኛዎቹ ኢትዮጵያውያን ወላጆች በመደበኛው ትምህርት ቤት ገብተው የተማሩትም ሆነ ወይም ያልተማሩት ለትምህርት ከፍተኛ ዋጋን ይሰጣሉ። በተለይ ደግሞ ልጆቻቸው እነሱ ያልደረሱበት ደረጃ እንዲደርሱ ይፈልጋሉ ይጥራሉ። ይሁንና በአብዛኛው በውጭ ዓለም በተለይ ደግሞ አውስትራሊያን ጨምሮ ማለት ነው በወላጆችና ልጆች መካከል የእውቀት ክፍተት አለ። ወላጆች ልጆቻቸው ውጤታማ እንዲሆኑ ከመፈለግ ባሻገር የአውስትራሊያ የትምህርት ሲስተም ወይም ደግሞ የአውስትራሊያ የትምህርት ስርዓት በሚጠይቀው መጠን ያለመከታተል ችግር አለ። ይህ ካለመፈለግ ሳይሆን ያለው የትምህርት ስርዓትና ወላጆች ይዘውት የሚመጡት የውቀት መጠን ካለመመጣጠን ከባህልም ከተለያየ ጉዳይ ሊሆን ይችላል። በዚህ አጋጣሚ ልጆችም እንዲሁ ለወላጆቻቸው ግልጽ ያለመሆን ሁኔታ ይታያል። በዚህ ሁኔታ የመረጃና የውቀት ልዩነት ክፍተት ይታያል። በዚህም ተማሪዎቹ ሲጎዱ ይታያሉ። እንዲህ አይነት ክፍተቶች በሚፈጠሩ ጊዜ ይህንን ክፍተቶች እንዴት ነው መሙላት የሚቻለው? አስተማሪዎችም ሊሆን ይችላል ተማሪዎችም እንዲሁም ወላጆች ይህንን እንዴት ነው ማመጣጠንና ችግሩን መፍታት የሚችሉት ውጤታማ የሆኑ ተማሪዎችን ለማውጣት?
ችግሩን ጠንቅቆ ማወቅና ማውጠንጠን በጣም ተገቢ ጉዳይ ነው። ነገር ግን በሀገራችን በኢትዮጵያ ስለ ሌሎች መናገርም ባልችል የኢትዮጵያን ባህልና ስርዓት አውቃለሁ። ህዝቡ የማየትና ወዲያውኑ አዳፕት ማድረግ ወይም የመማር ችሎታው ከፍ ያለ ነው። እንደገና ወላጆች ልጆቻቸውን ይርዱ ስንል የእንግሊዘኛ ግራመር ወይም የትሪጎኖሜትሪ ኢን ማትስ ያስተምሯቸው ማለታችን አይደለም። ቤዚክ የሆኑ ብዙ ነገሮች አሉ። እኔ አሁን ከማያቸው ነገሮች አንዳንዱ ነገር የአረፍተ ነገር ሀብት፣ ቃላትን የማወቅ በእንግሊዘኛም ሆነ በአማርኛ ይሄን ማስተማር መሰረቱ ከቤተሰብና ከወላጅ የሚወጣ ነገር ነው። የሀገሪቱን ህዝብ እያዩና ከሀገሪቱ እየተማሩ ለምሳሌ ህጻናት ከወላጆቻቸው ጋር በተለያዩ ቦታዎች መሄድ አለባቸው። እንስሳት ሙያ መጎብኘት አለባቸው። ሾፒንግ መሄድ አለባቸው። የራሳቸውን ምግብ የመግዛት ልማድ፣ ያን ምግብ ሲገዙ ደግሞ የምግቡን ስም የመማር፣ አንደኛውን ከሌላው ለይቶ የማወቅና የሚያውቁትን ያረፍተ ነገር እውቀት የመጨመር እና በዛ ራሳቸውን የመግለጽ ችሎታን የማበልጸግ፣ ይሄ ሁሉ ከቤተሰብ የሚመጣ ነው። እንደገና ቤተሰብ ልጆችን በጥሞናና በፍቅር ነው መያዝና ማስተማር ያለበት። በሀገራችን አንዳንዴ እልህ ሊኖር ይችላል። እልህን በእልህ መመለስ ልጅን እልህኛ ያደርጋል። ቁጣም በቁጣ መመለስ ልጅን ቁጡ ያደርጋል። ኃይልም በኃይል መመለስ ልጅን ኃይለኛ ያደርጋል። እና ቤተሰብ ትልቁ ኃላፊነት ምንድን ነው? ልጅን ሲቆጣ ለዝቦ የተለያዩ መንገዶችን ተጠቅሞ ልጅን የማሳመን ችሎታ፣ ልጅን የማስተማር ችሎታ። የሰው ልጅ አእምሮው ንጹህ ሲሆንና ሪላክስ ሲያደርግ ብዙ የመማር ችሎታ ይኖረዋል። ያንን እየተከተለ ልጆቹ ራሱ ትምህርት ቤት ከመግባታቸው በፊት ብዙ ነገር ከቤተሰብ ተምረው መምጣት ይችላሉ።
ሌላው በትምህርት ቤቶች አካባቢ የሚታዩት ነገሮች ምንድን ነው? በግልጽም ባይሆን የዘረኝነት የልዩነት ሁኔታዎች ይታያሉ። ከአስተማሪዎችም ወደ ተማሪዎቹ፣ ከተማሪዎችም ወደ አስተማሪዎቹ ማለት ነው። በተለይ እነዚህ መጤ ብለን የምንላቸው ከአፍሪካ በቀለምም ለየት ካለው ማህበረሰብ የሚመጡት የሚያዩዋቸው ችግሮች ምን ምንድን ናቸው? በተለይ ይሄስ የሚፈጥረው ስነ ልቡናዊ ችግር ምን ይመስላል?
አዎ፣ በመጠኑም ቢሆን እንዲህ አይነት ችግሮች ሊኖሩ ይችላሉ። እኔ ግን እንዲህ ያሉትን ችግሮች በጣም ልቀው አላያቸውም። ያም ማለት ችግሩ የለም ማለቴ አይደለም። ችግሩ ይኖራል። ነገር ግን ይህ ችግር ለልጆቹ ብቻ ሳይሆን ለሀገሪቱ ለራሷ ትልቅ ችግር፣ የወደፊት ችግር የሚፈጥር ጉዳይ ነው። ህጻናትም ሆኑ በሎወር ስኩል ያሉ ተማሪዎች ጠቅላላ መልካም የሆነው ነገር ሁሉ ሊደረግላቸው ያስፈልጋል። በአፍሪካ እንደምንለው ኢት ቴክስ ዘ ሆል ቪሌጅ ቱ ሬዝ አ ቻይልድ፣ አንድ ልጅ ለማሳደግ ጠቅላላ ሰፈር ተሰብስቦ ያንን ልጅ መንከባከብ አለበት። የሚያደርገውን አክሽን መቆጣጠር፣ በፍቅር መምራት አለበት። ልክ እንደዛ ማለት ነው። እዚህም ቢሆን ተረቱ የኛ ይሁን እንጂ ይሄ ነገር እውነታ ነው። እነኚህ ልጆች እንዲህ አይነት ነገር በጣም መጥፎ ነው። ነገር ግን አሁንም እንዳልኩት ቤተሰብ ትልቅ ኃላፊነት አለበት እዚህ ላይ። እነኚህ ልጆች አእምሯቸው ጠንክሮና ከማንም አናንስም ብለው እንዲያድጉ የቤተሰብም የትምህርት ቤቱም ኃላፊነት ነው። ይሄ ደግሞ የሚያሳየው ምንድነው? ቤተሰብና ትምህርት ቤቱ ተባብረው መስራት እንዳለባቸውና እንዲህ አይነት ነገሮች ካሉ መጥፋትና መወገድ እንዳለባቸው።
ሌላው ትምህርት ቤቶች በተለያየ አጋጣሚ የሚጋብዟቸው አጋጣሚዎች አሉ፣ ወላጅ ትምህርት ቤት እንዲመጣ ማለት ነው። ለምሳሌ የተማሪዎችና ያስተማሪዎች የቃለ መጠይቅ ጊዜያቶች ማለት ነው፣ ፓረንት ኢንተርቪው የሚባሉት አሉ። አንዳንድ ችግሮችን በሚያዩ ጊዜ የሚልኳቸው ደብዳቤዎች አሉ፣ በስልክም የሚያናግሩበት በኢሜይልም የሚያናግሩበት አጋጣሚዎች አሉ። የኛ የክህለት ግባቦታችን ወይም ደግሞ የኮሚኒኬሽን ሂደታችን በኢትዮጵያ እንደዚህ አይደለም። ቤተሰብና ትምህርት ቤት የሚገናኘው ይሄ ሙሉ ለሙሉ የተለየ ግንኙነት ነው ያለው እና የትምህርት ቤቶቹ የመገናኛ ዘዴዎች ከለመድነው ጋር የተለያዩ ናቸው። ቤተሰቦች ቀጥተኛ ተሳታፊ እንዲሆኑ ምን ማድረግ አለባቸው? ይሄንን ሳ ለማድረግ በልጆቹ ወደፊት መጻኢ ዕድል ላይ የሚፈጥረው ነገር ምንድን ነው? ኢሜል ተልኮ ሳይመለስ፣ ደብዳቤ ተልኮ ሳይመለስ አስተማሪዎቹ ምን አይነት እይታ ነው የሚኖራቸው ለልጆቹ?
የአንድ ወጣት ተምሮ ጥሩ መንገድ መያዝና ተምሮ ማደግ የቤተሰብና የትምህርት ቤት ኃላፊነት ነው። ያ ማለት በቤተሰብና በትምህርት ቤቱ መካከል ተከታታይ የሆኑ ግንኙነቶችና የሀሳብ መለዋወጥ ስለዛ ልጅ መኖር ይኖርበታል። ያ ልጅ በጥሩ ሁኔታ የሚሄድ ከሆነ፣ ትምህርቱን የማካሄድ ከሆነ ብዙም ላያስፈልግ ይችላል። ነገር ግን ትንሽ ወደ ኋላ ቀረት የሚል ከሆነ፣ የጸባይ ችግር ካለበት፣ የተለያዩ ነገሮች አይሶሌትድ ከሆነ ከሌሎቹ የሚነጠልና ከህብረተሰቡ ጓደኛ የማፍራት ችሎታ የሌለው ከሆነ ይሄን ሁሉ ትምህርት ቤቱም ኦብዘርቭ ያደርጋል። የወላጆችም ቀዳሚ ኃላፊነት ነው። ልጅን ትምህርት ቤት መላክ ብቻ ልጁ በደንብ በተጠነቀቀ ሁኔታ ተምሮ ከግብ ይደርሳል ብሎ ማሰብ የተሳሳተ አስተሳሰብ ነው። ኢሜይል ተልኮ እናትዮ አላዩትም። ትልቁ የአስተማሪነት ችሎታ ፔዳጎጂ ወይም የአስተማሪነት ችሎታ የሚባለው አንዱ ነገር፣ አስተማሪ ብዙ እውቀት ያለው ሰው ነው። ያ ሰው የራሱን እውቀት አይደለም መመልከት ያለበት። በሚያስተምርበት ጊዜ ራሱን ዝቅ አድርጎ ከማያውቀው ሰው እኩል ሆኖ ይሄ ሰው እንዴት ነው ይሄን ነገር ባስተምረው ሊገባው የሚችለው ብሎ ከተማሪው ፖይንት ኦፍ ቪው ነው ማየት ያለበት ያንን ነገር። ልክ ራሱ የዚህ የኢሜይል ጉዳይም ያ ነው። አስተማሪዎቹ እነኚህ ቤተሰቦች ችሎታው አላቸው ወይ? የአይቲ ኖሌጅ ቤዚክ የሆነ የአይቲ ኖሌጅ አለ ወይ? ኢሜይላቸውን ሰጡ ማለት ያንን ይከፍቱታል ማለት አይደለም። ኢሜይል ካልተመለሰ አስተማሪው ወይም ትምህርት ቤቱ ወላጅን ኮንታክት አድርጎ በአካል ጠርቶ መወያየት አለበት። እንደገና የቋንቋ አለመግባባት ከሌለ፣ ይሄ አውስትራሊያ ነው፣ እነኚህ የምናሳድጋቸው ልጆች አውስትራሊያን ናቸው፣ ወደፊት ለአውስትራሊያ ኢኮኖሚ፣ ለሶሻል ኢንፍራስትራክቸር፣ ለፖለቲካል ኢንፍራስትራክቸር፣ ለዚህ ሁሉ ኮንትሪቢዩት የሚያደርጉ ልጆች ናቸው። የእነሱ ተምሮ ማደግና በጥሩ ቦታ ላይ መድረስ ለቤተሰቡ ብቻ ሳይሆን ለሀገሪቱ፣ ለህብረተሰቡ በጣም ጠቃሚ ነው። ይሄ ሲሪየስሊ መያዝ ያለበት ጉዳይና ቤተሰቦቹ ጋር በቅርቡ የመነጋገር ካስፈለገም አስተርጓሚ ጠርቶ የማነጋገርና ሁሉን ግልጽልጽ አድርጎ የመታየት ነገር ያስፈልጋል። ሌላው አካል ያልሽው ደግሞ የባህል ጉዳይ ነው። አንድ ሰው ልጁ መጥቀም ከፈለገ የትኛው ባህል ነው ተራማጅ፣ የትኛው ባህል ነው ተራማጅ ያልሆነው ወይም ልጄን ወደኋላ የሚስበው ብሎ ሁለቱ እንዲገባው ያስፈልጋል። ያ ከገባው በኋላ ለልጁ ተራማጅ የሆነውን ባህል እንዲከተል ልጁን መደገፍ ይኖርበታል። ተራማጅነት ግን በሰዎች አመለካከት የተሳሳተ ተራማጅነት ሊሆን ስለሚችል እዛ ላይ ደግሞ መጠንቀቅ ይኖርብናል።
ምን ማለት ነው? በሰዎች አመለካከት የተሳሳተ ይሆናል ብለን ስንል
እንደ ሰው አመለካከት ነው። ለምሳሌ አይቲ ወይም ኢንፎርሜሽን ቴክኖሎጂ በጣም ጠቃሚ የሆነ ነገር ግን ያ ማለት ልጁ ከትምህርት ቤት ወጥቶ ቤት ሲሄድ ከ24 ሰዓት 6 ሰዓት ትምህርት ቤት ቢያሳልፍ የቀረውን ሳይተኛ ሳይበላ ሳይጠጣ ጋምብል ሲያረግ ጌም ሲጫወት ይዋል ማለት አይደለም። ላይፍን ባላንስ ማድረግ ያስፈልጋል። ይሄ ደግሞ ብዙ ወላጆችን እያበሳጨ ነው። ወላጆች ልጆቻቸውን ሲያነጋግሩ እንኳን ልጁ አይመልስም። ምክንያቱም ሂዝ ዱዊንግ ሳምቲንግ ኦን ስካይፕ ኦር ኦን ፌስቡክ እንዲህ እንዲህ ባሉ ነገሮች ላይ እና በዚህ የተነሳ ወላጆች አይቲን እየጠሉ ልጆቻቸውን ወደ ኢንፎርሜሽን ቴክኖሎጂ ላፕቶፕ እንዳይከፍቱ ኮምፒውተር እንዳይከፍቱ የሚያረጉበት ደረጃ አለ። ይሄ ሁሉ ነገር በተወሰነና ባላንስድ በሆነ መንገድ እንዲሄድ የወላጅ ኃላፊነት ነው። ትምህርት ቤትም ይታል።
ምናልባትም ይህንን ከነሱ ዘንድ በአሁን ሰዓት ከዚህ ከቴክኖሎጂ ጋር የሚነሱ የተለያዩ ጥያቄዎች አሉ። ልጆች ገና በልጅነታቸው ወደ ቴክኖሎጂው እንዲገቡ መደረጋቸው፣ የአራተኛ ክፍል ተማሪ በአይፓድ እንዲማር መደረጉ፣ መጽሐፍ በእጅ መስራት ነገርን ሳያዳብሩ በቀጥታ በጣቶች ብቻ በሚነካኩ መሳሪያዎች ላይ መዋላቸው ልጆቹ ያንን የተፈጥሮ የሆነ ክህል እንዳያዳብሩ እያደረገ ነው የሚባል አለ። በዛ ላይ ለረጅም ሰዓት ትኩረት እንዳይሰጡ ከኮምፒውተሮች ላይ የሚገኙት በጣም አጫጭር መረጃዎች መጽሐፍ ላይ እንደሚገኙ ጥልቅ የሆኑ እውቀቶችን የሚያስተላልፉ አይደሉም። እና ልጆቹም በዛ እድሜያቸው በዛ እየተለማመዱ የሚመጡት ፈጣን የሆነ መረጃን ግን አጭርን ጥልቅ ያልሆነን በአንድ ነገር አለመርካትን ቶሎ ወደሚቀጥለው ነገር ለመንካት መሄድን እያዳበሩ የመጡ ልጆች ተማሪዎች ወጣቶች እንደተፈጠሩ ነው። እና ይህንንስ ምናልባት ምርሶ በትምህርት ቤት አካባቢም ስላሉ ያው ላለፉት 2 ዓመታት እንዴት አይተውታል?
ይሄ ትልቅ ጉዳይ ነው። እኛ በሁለታችን ወይም በቤተሰብና በትምህርት ቤት ብቻ ሳይሆን አሁን በመንግስት ደረጃ ሁሉ የሚወያዩበት ጉዳይ ነው። ብዙ ተማሪዎች አይፓድ፣ አይፎን የመሳሰሉትን እየያዙ እየመጡ በትምህርት ሰዓት ሌሎች ነገሮችን መስራት፣ አስተማሪውን ትዕዛዝ አለመቀበል፣ ብዙ ችግሮች ሊኖሩ ይችላሉ። ያ ማለት ኢንፎርሜሽን ቴክኖሎጂ ጠቃሚ አይደለም ማለት አይደለም። ሁሉ ነገር ውልውል ከያዘ በየመንገዱ ትልቅ ጥቅም አለው። እንደገና ለወደፊቱ ዓለም ኢንፎርሜሽን ቴክኖሎጂን በጣም እንደምትጠቀምበት እና ብዙ ነገሮችን እንደሚሸፍን ይታወቃል። ስለዚህ እነኚህ ልጆች የዛ ቴክኖሎጂ እውቀት ሊያስፈልጋቸው ይገባል። ነገር ግን በየዌብሳይቱ በረባ ባረባው ነገር ውስጥ እየገቡ ጊዜ ማበላሸትና እንደገና አንዳንድ ጊዜ ያልሆነና የውሸት ኢንፎርሜሽን መሰብሰቡ ለነሱም ጠቃሚ አይሆንም። ስለዚህ ይሄ ነገር አይ ቲንክ በህግም ሆነ በመንግስት ቁጥጥር ያስፈልገዋል ብዬ ነው ማስበው። ነገር ግን አንድ ማሰብ ያለብን ነገር ይህ ነገር መጥፎ ነው ተብሎ ተወራ ማለት እነኛ ልጆች ከዚህ ነገር በአጠቃላይ ይራቁ ማለት አይደለም። ያ ራሱ ስለ ቴክኖሎጂ እንዳይማሩና ወደኋላ ላግ እንዲያደርጉ ሊያረጋቸው ይችላል። ስለዚህ እንደምንለው በሀገራችን ምርቱን ከግርዱ ለይቶ የማወቅ ጉዳይና ጠቃሚውን ከማይጠቅመው የመለየት ጉዳይ ነው ይሄ። ያ ደግሞ በቤተሰብ ላይ የተመረኮዘ ነው። ቤተሰብ ምንም አይነት ችግር ካለበት ኢን አውስትራሊያ የትምህርት ቤት በሮች ክፍት ናቸው። መጥተው ከአስተማሪዎች ጋር መጥተው ከዳይሬክተር ወይም ፕሪንሲፕሉ ጋር መነጋገርና በፓረንትስ ቦርድ አለ ራሱ በየትምህርት ቤቶቹ ከዛ ጋር መወያየት፣ ደብዳቤ መጻፍ፣ ሀሳብ መቀያየር ይችላሉ። ይሄ ደግሞ ሀገሪቱን ይጠቅማል እንጂ አይጎዳም።
ከዚሁ ከመማር ማስተማሩ ሂደት ውስጥ ቤተሰብ ያለውን ድርሻ ስንመለከት ማለት ነው፣ በተለይ ደግሞ ልጆችን አቅጣጫ በማስያዝ በኩል ማለት ነው፣ በቴክኖሎጂውም ይሁን ቤት ውስጥ የሚጠቀሙትን የቴክኖሎጂ አይነት እንዲሁም ደግሞ ሰዓት በመወሰን መጀመሪያ ራሱ ወላጅ ያንን እውቀት ሊኖረው ይገባል። በተወሰነ ደረጃ ማለት ነው፣ ማያውቀው ከሆነ ሙሉ ለሙሉ ዝጋ ብሎ ማስቆም ነው እንጂ ባላንስ አድርጎ ወይም ማመጣጥ ነው እንዲሄድ የሚያደርግበት መንገድ ላይኖር ይችላል። ልጆችን በመከታተል የቤት ስራን ቤት ውስጥ ያለውን ከትምህርት ቤት መጥቶ ሆምወርክን በተመለከተ በማየት ደረጃ ማየት ባይችሉ እንኳን ወይም የሚሰራውን ስራ ባያውቁ በቀን ውስጥ ልጆች ምን ያህል የቤት ስራ ከትምህርት ቤት ይዘው እንደሚመጡ ያንን ለመከታተል ምን ማድረግ አለባቸው? በተለይ ወላጅ ከአስተማሪ ጋር ያላቸውን ቀጥተኛ ግንኙነት በማጠናከር የመማር ማስተማሩን ሂደት ለማሰልጠን ምን መደረግ አለበት ብለው ይገምታሉ?
ብዙ ትምህርት ቤቶች በተለይ በፕራይመሪ ደረጃ በዝቅተኛ ትምህርት ቤቶች ደረጃ ሆምወርኮች ይልካሉ። ግን ሆምወርኩ ሲላክ ቤተሰብ ስለዛ ሆምወርክ ያውቃል? ምን እንደሚሰሩና መቼ ያ ሆምወርክ መመለስ እንዳለበት ያውቃል? እንደምታየው ሶሳይቲ በተለያዩ ህዝቦች የተሞላ ነው። ግማሹ የተማረ ነው፣ ግማሹ ያልተማረ ነው። መማርና ለመማሩ ማንበብና ለማንበቡ ሳይሆን ልጁን መቆጣጠር፣ ትናንት የት ነበርክ፣ ዛሬ ሆምወርኩ እንዴት ነው፣ ሆምወርኩን እንዲሰራ ጊዜ መፍጠር፣ ልጁን ኢንጌጅ አለማድረግ ኮንቲኒየስሊ፣ ልጁ በቂ ረፍት እንዲኖረው ወይም እንዲኖራት፣ ሆምወርኳን ሰራሹ አልሰራሽም ወይ እስኪልየው፣ ደብተርን አይቶ ትናንትና ዛሬ የተሰራውን ማየት፣ እንደገና ልጅ እውነተኛ እንዲሆን ወላጆቹን እንዲያከብር፣ ሁለቱም ሳይድ ፍቅርና ደህንነትን እንክብካቤን ማሳየት አለባቸው። በተለይ ይሄ የወላጆች ትልቅ ኃላፊነት ነው። እኔ እንደማውቀው ብዙ ትምህርት ቤቶች ሆምወርክ ሲኖሩ ከወላጆች ጋር አግሪመንት ውስጥ ይገባሉ፣ ወላጆች ኖቲፋይ ይደረጋሉ። ግን ብዙ ወላጆች አይቆጣጠሩም፣ አያዩም። አንዳንድ ወላጆች ምን አይነት አስተሳሰብ አላቸው? ትምህርት ቤት ልከነዋል፣ ሁሉንም እነሱ ያስተምሩት። ትምህርት ቤት የሚመጣው ካልቸር ከቤት የወጣ ነው። ያ ካልቸር ደግሞ በጣም ኢምፖርታንት ነው። ሰው ሕግና ስርዓትን ደንብን ከተማረ ጥሩ ተማሪም ይሆናል። ያ ደግሞ የወላጅነት ኃላፊነት ነው።
አሁንም ከወላጆች ዙሪያ ሳንወጣ በተለይ ደግሞ የመጀመሪያው መጤ የሚባሉት እናት አባት ቤተሰብ ልጆችን ከማሳደግ ጎን ለጎን ለኑሮ መሮጥ በኢኮኖሚም ቤተሰቡን የመርዳት ኃላፊነት አለባቸው። ምናልባትም እናትና አባት በአንድ ሰዓት አብረው ተቀምጠው የማይገኙበት ጊዜ ሊኖር ይችላል። እናት ስትመጣ አባት የሚሄድበት፣ ቁጭ ብሎ ልጆችን ለማስተማር ለማስጠናት ጊዜ የማይገኝበት ሁኔታ አለና ብዙ ወላጆች በተለይ አንዳንዴ ልጆቻቸው ትልቅ የሆኑ ሲጸጸቱ የምንሰማው ልጆቻችንን ጊዜ መስጠት በሚገባን ጊዜ ያልሰጠናቸውም፣ ትምህርታቸው በአግባቡ እየሄደ እንዳልሆነ የተረዳነው አሁን ነው። ምክንያቱም ለነሱ ስል ለትምህርታቸው ስል ይህንን ገዝቼ ላስቀምጥላቸው ብለን ስንሮጥ እነሱ በዚህ በኩል ጠፉ የሚባሉ ነገሮችም አሉ። ከወላጆች ደረጃ የሚነገርና እንደ አስተማሪነቱ በትምህርት ቤት ውስጥ ያሉት ተማሪዎችንም ያሉ የሌሎችንም ወላጆች ያሉና በዚህስ ላይ ያሉት ነገር ምን ይመስላል? በተለይ ይሄ አዲስ መጥ ማህበረሰብ ሁለት ተግዳሮትን ያለበት።
ልክ ነው። እኔ ይሄን በደንብ ይገባኛል። በኢኮኖሚ ዝቅ ያሉና ዲስአድቫንቴጅ የሆነ ሶሳይቲ የዚህም ሀገር ተወላጆች ከሆኑት መካከል አለ። ነገር ግን ወላጅነት ትልቅ ኃላፊነት ነው እና ምንም ተደረገ ምንም እናትና አባት መግባባትና መነጋገር አለባቸው። እንዳልሽው እናት ስትሰራ አባት ቤት ነው፣ አባት ሲሰራ እናት ቤት አትኖርም። እንደዛ ከሆነ እርግጠኛ ነኝ አንድ ወይም ሁለት ሰዓት በ24 ሰዓት ውስጥ እናትና አባት ይገናኛሉ። እና ይሄ ነገር ሁኔታውን እየተከታተሉ የልጃቸውን ሁኔታ እያዩ ልጃቸውን እየመከሩ አንዱ ሲሄድ አንዱ እየተተካ እነሱ ደግሞ እርስ በርስ ተገናኝተው ነገሩን እየተወያዩ የማይሆን ሁኔታ የሚፈጠር ሲሆን ከትምህርት ቤቱ ጋር መወያየት ያስፈልጋል። ትምህርት ቤቱም የማይሆን ሁኔታ ሲያይ፣ ለምሳሌ ልጆቹ በትምህርታቸው ዝቅተኛ ውጤት ሲያመጡ፣ የጸባይ ልዩነት ሲያሳዩ፣ ከሌላው የተለየ አመለካከት ሲኖራቸው ብዙ ጊዜ ወላጆችን ያስታውቃል። እነኚህ ወላጆች አብረው መስራትና ፕሮአክቲቭ መሆን ወይም መተባበር አለባቸው። ያ ትብብር በሁለቱ መካከል በአባትና በእናት እንደገና በእነሱና በትምህርት ቤቱ መካከል መሆን ይኖርበታል። እንደገና ልጅሽ የነገርሽው እንዲሰራ ልጅን መቅረብና ልጅን መውደድ በጣም የሚያስፈልግ ሁኔታ ነው።
አድማጮቻችን፣ ከአቶ መኮንን ከበደ የአንደኛና ሁለተኛ ደረጃ ተማሪዎች መምህር ጋር ያደረግነው ቃለ ምልልስ አልተጠናቀቀም። ክፍል ሁለቱን በመጪው ፕሮግራማችን ይዘን እንቀርባለን። ጠብቁን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።
ምን እንደሚያስቡ ይንገሩን። የኤስቢኤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር @sbsamharic ይከተሉን።